ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
ከለጋሾች ከተገኘ ተገኘ፣ ካልተገኘ ግን አማራጩ ማን ላይ ነው የሚወድቀው? መንግስትና ኢትዮጵያ ሕዝብ ላይ ነው የሚወድቀው። ስለዚህ በኢትዮጵያ ሕዝብ ደረጃ ስናይ ደግሞ ጥሩ ጅማሬ አለ። ካምና ጀምሮ የፌዴራል መንግስትም ይመድባል በጀት፣ የክልል መንግስትም ይመድባል። ከዛ ባለፈ ደግሞ ህብረተሰቡ ራሱ በራሱ ተነሳሽነት እህል ገዝቶ የትራንስፖርት አገልግሎት ገዝቶ ድርቅ ላጠቃቸው ህብረተሰብ ክፍሎች የሚያቀርብበት ስለዚህ ስላለ በዚህ አግባብ እንሄዳለን ነው። መቶ በመቶ ግን እርዳታ ማናገኝ ከሆነ ያለን ድል ምንድን ነው? ለልማት ብለን ያቀድነውን በጀት ወደ እርዳታ አዙሮ የዜጎቻችን ህይወት መታደግ የግድ ነው የሚለው።
በኢትዮጵያ ለተከሰተው ድርቅ ምላሽ እስካሁን ከለጋሾች የተገኘው እርዳታ አነስተኛ መሆኑን የብሔራዊ የአደጋ ስጋት ሥራ አመራር ኮሚሽነር ምትኩ ካሳ ከሰጡት አስተያየት የተወሰደ ነው ያሰማናችሁ። የምሽቱ አብይ ርዕስ ዝርዝር ይኖረዋል።
ጤና ይስጥልን፣ እንደምን አምሽታችኋል ክቡራትና ክቡራን አድማጮቻችን። የዛሬ ሐሙስ ሰኔ 8 ቀን 2009 ዓ.ም ምሽት አስተናጋጆች እኔ አዳነች ፍስሐዬና
ሰለሞን ክፍሌ አብረናችሁ እናመሻለን። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።
ኤርትራ በሰብአዊ መብት ረገጣ ተግባሯ ቀጥላለች ሲሉ በሀገሪቱ ስላለው የሰብአዊ መብት ሁኔታ የሚከታተሉት ልዩ የተባበሩት መንግስታት ድርጅት ተወካይ ገልጸዋል። የመንግስታቱ ድርጅት የሰብአዊ መብት ጉዳይ ጠቢብ ለድርጅቱ የሰብአዊ መብት ካውንስል ባቀረቡት አዲስ ዘገባ ኤርትራ በዜጎቿ ላይ የሚፈጸመው ከባድ የሰብአዊ መብት ረገጣ እንዲቆም የሚደረገውን ጥረት የማጓተት ተግባሯን ማቆም አለባት ብለዋል። ሼላ ቢኬትሮት የኤርትራ ሕዝብ በዘፈቀደና በተገለለ እስራት በገቡበት አለመታወቅና ከባርነት ጋር በሚመሳሰል ወታደራዊ አገልግሎት እየተሰቃየ ነው ብለዋል። እስካሁን ባለው ጊዜ የኤርትራ መንግስት የምርመራ ኮሚሽኑ በስብዕና ላይ በሚፈጸም ወንጀል ደረጃ አድርጎ ያስቀመጠውን የሰብአዊ መብት ረገጣን ለማቆም ያደረገው ጥረት እንደሌለ ስገልጽ ያሳዝነኛል ሲሉ ልዩ ተወካይዋ አስገንዝበዋል። ከተሩት አያይዘውም ኤርትራ ከአንዳንድ የሰብአዊ መብት አካላት ጋር የምታደርገው ግንኙነት የጨመረች ቢሆንም በመሬቱ ላይ የተለወጠ ነገር የለም ብለዋል። በተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን 35ኛ ጉባኤ ለመገኘት የኤርትራ መልእክተኞችን መርተው የተሳተፉት አምባሳደር ተስፋ ሚካኤል ገራህቱ ሼላ ይህን ዘገባ ያወጡት እንደ ልማዳቸው ወደ ኢትዮጵያ ሲመላለሱ ከከረሙ በኋላ ነው ወይም በኤርትራ ላይ በጎ አመለካከት ከሌላቸው ወገኖች ጋር ከተገናኙ በኋላ ነው የሚል ምላሽ ሰጥተዋል። ኢትዮጵያ ራሷ በኤርትራ ላይ በጎ ምኞት የሌላት ሀገር ከመሆኗን በላይ በአስቸኳይ ጊዜ አዋጅ የምትገኝ ሀገር ናት። ባለፈው ዓመት በተካሄደው ተቃውሞ ከ800 በላይ የሚሆኑ ሰዎችን ገድላ ከ26,000 በላይ የሚሆኑትን አስራለች ብለዋል።
የአልሻባብ ተዋጊዎች ትላንት ሌሊት ሰው በሚበዛባቸው ሁለት ተወዳጅ ምግብ ቤቶች ላይ በፈጸሙት ጥቃት ቢያንስ 29 ሰዎች እንደተገደሉ የሶማሊያ ባለሥልጣኖች ገልጸዋል። ከሞቱት መካከል 18 ሲቪሎች እንደሚገኙባቸው፣ ከእነርሱም ሰባቱ ሴቶች መሆናቸውን የሀገሪቱ የጸጥታ ኃይሎች ቃል አቀባይ ዛሬ ተናግረዋል። በሶማሊያ መዲና ሆዳን ወረዳ ላይ በሚገኙት ምግብ ቤቶች ጥቃት የፈጸሙት 6 ተዋጊዎችም ተገድለዋል። የጸጥታ ኃይሎች ሁለተኛውን ምግብ ቤት ይዘው ከነበሩት አማጽያን ጋር ለ11 ሰዓታት ያህል ከተታኮሱ በኋላ ነው ከበባው የቆመው። አልሻባብ ጥቃቱን እንደፈጸመ በድረገጹ ገልጿል። ምግብ ቤቶቹን ኢላማ ያደረገው ራሳቸውን የሚሸጡ ሴቶች ስላሉበት ነው ሲል በድረገጹ ጠቅሷል። ጽንፈኛው ቡድን የሚለው በነጻ ምንጭ አልተረጋገጠም። መጽሔት ወደ ኋላ ማብራሪያ ይኖረዋል።
ማዕከላዊ ሶማሊያ ላይ በተቀናቃኝ ሚሊሻዎች መካከል ባገረሸው ውጊያ ከ15 በላይ የሚሆኑ ሰዎች እንደተገደሉ ባለሥልጣኖችና እማኞች ተናግረዋል። በሂርጋን ክልል ካለፉት 2 ቀናት ወዲህ ከባድ ውጊያ የተካሄደው በግጦሽ መሬት ጠብ ምክንያት መሆኑ ታውቋል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የፍትህ ሂደት ለማሰናከል ሞክረው እንደሆነ ለማረጋገጥ ምርመራ እንደሚደረግባቸው የገለጹትን የዜና ዘገባዎች እየዘለፉ ነው። ሩሲያ በዩናይትድ ስቴትስ የምርጫ ሂደት ውስጥ እጇን ማስገባቷን አስመልክቶ የሚካሄደው ምርመራ የሚመሩት ባለሥልጣን አሁን ራሳቸውን ትራምፕን እንደሚመረምሩ ነው የተገለጸው። ከሩሲያ ጋር ስለመተባበር የፈጠራ ወሬ ነዙ፣ የተገኘ ማስረጃ የለም፣ አሁን ደግሞ ፍትህን የማሰናከል ወሬ ፈጠሩ በማለት ትራምፕ በትዊተር አማረዋል። ትራምፕ ይህን ምላሽ የሰጡት ልዩ ካውንስል ሮበርት ሙለር ትራምፕ በፍሊን ላይ የሚደረገው ምርመራ እንዲቆም ጠይቀዋል ስለተባለው ጉዳይ ዋና ዋና የብሔራዊ ጸጥታ ባለሥልጣኖችን ለማነጋገር አቅደዋል የሚል ወሬ ትላንት ከበርካታ የዜና ዘገባዎች ከተሰማ በኋላ ነው። የብሔራዊ ጸጥታ አማካሪ የነበሩት ማይክል ፍሊን ዋሽንግተን ካሉት የሩሲያ አምባሳደር ጋር አደረጉ ስለተባለው ግንኙነት ነው የሚመረምሩት ካውንስሉ።
ፕሬዚደንት ዶናልድ ትራምፕ ትላንት ተተኩሶባቸው የቆሰሉት የምክር ቤት አባል ስቲቭ ስካሊዝ ከሞት ለመትረፍ እየጣሩ ያሉበት ሁኔታ ቀላል እንዳልሆነ ገልጸዋል። ትላንት ከዋሽንግተን ወጣ ብሎ በሚገኝ ቦታ የቤዝቦል ጨዋታ ልምምድ ላይ እንዳሉ ነበር የተተኮሰባቸው። በቀላሉ የሚሸነፉ ሰው ባለመሆናቸው ደህና እንደሚሆኑ ተስፋ እናደርጋለን ብለዋል ፕሬዚዳንቱ ዛሬ በዋይት ሀውስ ቤተ መንግስት በተደረገው ጋዜጣ ጉባኤ። ስካልስ የቀዶ ሕክምና ከተደረገላቸው በኋላ በአስጊ ሁኔታ ላይ ይገኛሉ። ተጨማሪ ቀዶ ሕክምናዎች እንደሚያስፈልጓቸው የሚታከሙበት ሆስፒታል ባወጣው መግለጫ ጠቅሷል። ዘጋቢያችን ካትሪን ጂፕሰን የላከችውን ዘገባ ሰለሞን ክፍሌ ያቀርበዋል።
We are one house, the people's house, united in our humanity. It is that humanity which will win the day.
ምክር ቤታችን አንድ ነው። የሕዝብ ምክር ቤት ነው። ሰብአዊነታችን አንድ የሚያደርገን ምክር ቤት ነው ያለን። በመጨረሻም የሚያሸንፈው ያ ሰብአዊነት ነው።
የምክር ቤቱ አፈ ጉባኤ ፖል ራያን ናቸው። ከዚያ አሰቃቂ ጥቃት ድንጋጤ ገና ያልተላቀቁት የዲሞክራቲክ ፓርቲው እንደራሴዎች አብረዋቸው በቆሙበት ስነ ስርዓት ላይ ይህን የተናገሩት ጆ ባርተን ስካሊስ ሁለት የኮንግረስ አባላትና ሁለት የምክር ቤቱ ጠባቂ ፖሊሶች በጥይት ከቆሰሉበት የቤዝቦል ሜዳ ሲወጡ እንዲህ ብለዋል።
ሕይወታችን ሊተርፍ የቻለው በምክር ቤቱ የፖሊስ አባላት አማካኝነት ነው።
የትላንቱ ተኩስ ጥቃት ከመከፈቱ ጥቂት ጊዜ በፊት ከታጣቂው ግለሰብ ጋር መነጋገራቸውን የሚያምኑት ኮንግረስማን ጄፍ ዳንከን ሁኔታውን ለማስረዳት ሞክረዋል።
I did have an interaction with someone in the parking lot who asked me if the team practicing was a Democrat or Republican team.
በወቅቱ የቤዝቦል ልምምዱን የሚያደርጉት ሪፐብሊካን ናቸው ወይስ ዴሞክራቶች ሲል ከጠየቀኝ አንድ ሰው ጋር መኪና ማቆሚያ ስፍራ ውስጥ ተነጋግሬ ነበር። ሪፐብሊካን መሆናቸውን ነገርኩት። እሺ አመሰግናለሁ ብሎኝ ሄደ።
ዳንከን ከፍተኛ ድንጋጤ ይነበብባቸው ከነበሩ በርካታ የኮንግረሱ አባላት አንዱ ናቸው። ሕይወታቸውን ለማትረፍ አቧራው ሜዳ ላይ ከወደቁትና ደም ከመታይባቸው መካከል አንዱ የምክር ቤት አባል ቻክ ፍላሽማን በበኩላቸው ሲናገሩ በርካታ የተኩስ ድምጽ ሰምቻለሁ ብለዋል። ሌላው ወደ መለማመጃ ሜዳው የሚያደርሳቸው መኪና በማጣት ከጥቃቱ ጥቂት ደቂቃዎች ዘግይተው የደረሱት ኮንግረስማን ራያን ኮስቴሎ እድለኛ ሳይሆኑ አልቀረም።
We're all here to work hard. We're all here to get things done. Republicans and Democrats, even if we disagree.
እዚህ ምክር ቤት ውስጥ ያለ ነው ሁላችንም በርትተን ለመስራት ነው የመጣ ነው። ሪፐብሊካንም ሆነን ዴሞክራቶች ባንስ ማማንኳ በሰለጠነው ውይይት ነገሮችን ለመፍታት ነው የምንጠረው።
የምክር ቤቱ አባላት በሙሉ ባንድ ላይ ተሰባስበው ጸሎት ካደረሱ በኋላ ብዙዎቹ ጥቃቱ ስራቸውን ከማከናወን እንደማያስቆማቸው ቃል ገብተዋል።
በመጨረሻም የሩሲያው ፕሬዝደንት ቭላዲሚር ፑቲን ሀገራቸውና ዩናይትድ ስቴትስ ጠላቶች ናቸው የሚል እምነት እንደሌላቸው ገልጸዋል። የአሜሪካ የምክር ቤት አባላት በሩሲያ ላይ አዲስ ማዕቀቦች እንዲጣሉ ያሳለፉትን ውሳኔ አቃለው አይተውታል። ፑቲን ሩሲያና ዩናይትድ ስቴትስ በሁለቱ የዓለም ጦርነቶች ወቅት ጎን ለጎን ሆነው ተዋግተዋል። የሩሲያ ንጉሳዊ መንግስት ለዩናይትድ ስቴትስ ነጻነት ቁልፍ ሚና ተጫውቷል ሲሉ ፑቲን ተናግረዋል። የሩሲያው ርዕሰ ብሔር ዛሬ ይህን ያሉት በየዓመቱ በአገር አቀፍ ደረጃ በስልክ በሚያደርጉት የጥያቄና መልስ ፕሮግራም ላይ ነው። የሕዝባችንን ስሜት አውቃለሁ። አሜሪካ ጠላታችን ናት የሚል እምነት የለንም። በሚዲያው ሁካታ ይስተጋባል፣ ይህም ስሜትን ይነካል። ይሁንና ብዙ ሩሲያውያን የአሜሪካ ሕዝብ ያገኛቸውን ስኬቶች ያደንቃሉ። ግንኙነታችን እንደሚሻሻል ተስፋ አድርጋለሁ ብለዋል ፑቲን። የሩሲያው መሪ ይህን ያሉት የአሜሪካ የሕግ መወሰኛ ምክር ቤት በሩሲያ ላይ ማዕቀብ ለማጥበቅ በከፍተኛ ድምፅ በወሰነበት ማግስት ነው። ውሳኔው ያለፈው ባለፈው ዓመት በአሜሪካ የተካሄደው ምርጫ ሂደት ውስጥ ሩሲያ እጇን ለማስገባቷ ቅጣት መሆኑ ተገልጿል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን የዕለቱ አብይ ርዕስ
በኢትዮጵያ ለተከሰተው ድርቅ ምላሽ እስካሁን ከለጋሾች የተገኘው እርዳታ አነስተኛ መሆኑን የብሔራዊ የአደጋ ስጋት ሥራ አመራር ኮሚሽነር አስታወቁ። ይህም ሆኖ ክፍተቱን ለመሙላት የሚያስችሉ ቅድመ ዝግጅቶች መደረጋቸውን ኮሚሽነሩ ምትኩ ካሳ ለአሜሪካ ድምፅ አስረድተዋል። 100% እርዳታ ባይገኝም እንኳን ለልማት የተያዘን በጀት ወደ እርዳታ በማዞር ሕይወት መታደግ እንደሚቻል ጠቁመዋል። ኮሚሽነሩ እንዳሉት በአሁኑ ሰዓት ግን ይህንን ለማድረግ የሚያስገድድ ሁኔታ ላይ አልተደረሰም። የብሔራዊ የአደጋ ስጋት ሥራ አመራር ኮሚሽነር ምትኩ ካሳን ያነጋገራቸው እስክንድር ፍሬው ነው። ከለጋሾች የተገኘው ድጋፍ አነስተኛ መሆኑን ከሚያብራሩበት ይጀምራል።
አሁን ራሱ እስካሁን ባለው የ7.8 ሚሊዮን ብለን ከገለጽን በኋላ ከዓለም አቀፉ ህብረተሰብ ምን አግኝታችኋል ቢባል $262 ሚሊዮን ነው የተገኘው። ከዚህ በፊት ቢሆን ኖሮ ከ40% በላይ ይገኝ የነበረበት ሁኔታ ነው ያለው። ይህ የሚያሳየን ምንድን ነው? ለጋሽ ሀገሮች የመለጠጥ ሁኔታ አለ። በተለያዩ ዓለም አቀፋዊ ጉዳዮች ቸነፈር ያወጁ ሀገሮች መኖራቸው እንዲለጠጡ አድርጓቸዋል። በሀገር ውስጥ ምንድን ነው ማድረግ የሚገባን? አሁን እየፈተሽን ያለ ነው። እኛ ባንረዳ እርዳታ በምንፈልገው መልክ ባይመጣ ምን ማድረግ አለብን የሚሆን አማራጭ ሁሉ ነው እየሰራን ያለ ነው። እኛ ወረስት ኬስ ሴናሪዮ ቁጥር አሁን አስልተናል። የበልግ ዝናብ መዛባቱ ሊያመጣ የሚችለውን ቁጥር አስልተን አውቀን በሱ ልክ ነው አሁን የሰራን የሚያስፈልገን ሀብት። ስለዚህ ያንን ሀብት መንግስት ምንድነው የተለያዩ አማራጮች አስቀምጧል። አንዱ የኢትዮጵያ መንግስት ህብረተሰቡንም ጭምር ይዞ ምን ያህል ይሄዳል የሚለውን አይቷል። ሁለታ ደግሞ ከድኖሮች ምን ያህል ሊገኝ ይችላል። አሁን ከድኖሮች ከተገኘ ከለጋሾች ከተገኘ ተገኘ፣ ካልተገኘ ግን አማራጩ ማን ላይ ነው የሚወድቀው? መንግስትና ኢትዮጵያ ህዝብ ላይ ነው የሚወድቀው። ስለዚህ በኢትዮጵያ ህዝብ ደረጃ ስናይ ደግሞ ጥሩ ጅማሬ አለ። አሁን ካምና ጀምሮ የፌዴራል መንግስትም ይመድባል በጀት፣ የክልል መንግስትም ይመድባል። ከዛ ባለፈ ደግሞ ህብረተሰቡ ራሱ በራሱ ተነሳሽነት እህል ገዝቶ የትራንስፖርት አገልግሎት ገዝቶ ድርቅ ላጠቃቸው ህብረተሰብ ክፍሎች የሚያቀርብበት ስለዚህ ስላለ በዚህ አግባብ እንሄዳለን ነው። 100% ግን እርዳታ ማናገኝ ከሆነ ያለን ድል ምንድን ነው? ለልማት ብለን ያቀድነውን በጀት ወደ እርዳታ አዙሮ የዜጎቻችን ህይወት መታደግ የግድ ነው የሚለው እና እስከዚህ ድረስ ነው እንግዲህ የመንግስት አቋምና እይታ።
ግን እዚህ ደረጃ ላይ አልተደረሰም። አሁን ለልማት የተመደበን በጀት እስከ ማዞር ወደ ድርቁ ጉዳይ እስከ ማዞር
አይደል። ምክንያቱም የአምናውን ድርቅ ስንወስድ ሁሉንም የአገሪቱን ክፍሎች ነው፣ ደጋውንም ወይና ደጋውንም ቆላውንም ክፍል ነው ያጠቃው። ይህ የህንድ ውቅያኖስ የባህር ወለል ሙቀት መጨመር መቀነስ ትልቅ አሉታዊ ተጽዕኖ የሚያሳድረው በአገራችን ደቡብና ደቡብ ምስራቅ ነው፣ አርብቶ አደር አካባቢ ነው። ስለዚህ አሁን ድርቁ የት ነው ጉዳት ያደረሰው ቢባል ደጋግመን እንደገለጽ ነው የደቡብ ሶማሌ ክልል፣ የደቡብ ኦሮሚያ፣ የደቡብ ብሔሮች ብሔረሰቦችና ህዝቦች፣ ደቡብ ኦሞና ሰገን አካባቢ ህዝቦች ዞን አካባቢ ነው በዋናነት የሚታየውና ባሌ ቆላማ ወረዳዎች፣ ምስራቅ አደርግ ቆላማ ወረዳዎች ላይ ነው ያለው። ይህ እንግዲህ በአካባቢ ውስንነት ይታይበታል ማለት ነው። ያ እንግዲህ ውስንነት መሆኑ ትኩረት ለእነዚህ አካባቢዎች አድርጎ የመስራት ሀብትን አቀናይቶ ለእነዚህ አካባቢዎች የመዋል ስራ ስላለ የልማት በጀትን ወደ ሰብአዊ እርዳታ የማዞር ሁኔታ አሁን የለም አሁን የለም ነው። ግን ቢታጣ አሁን ያለ ህብረተሰብ ክፍል ቸል ቢል ምንም ማድረግ ባይችል የዜጎች ህይወት ማዳን የግድ ነው የሚለው ማመቻመች ነገር አይኖርም ነው። እዚህ ወደዛ መገባቱ እንደ መጨረሻ አማራጭ ይወሰዳል ነው።
በዛው ልክ ግን አቶ ምትኩ ያለፈው አመት ድርቅ ለምሳሌ የኢትዮጵያ ድርቅ በዓለም አቀፍ ድርጅቶች አገላለጽ ዋን ኦፍ ዘ ቤስት ፈንድድ አፒልስ ወይም ከፍተኛ ድጋፍ የተደረገለት ወይም ምላሽ ያገኘ ተብሎ ይገለጽ 90% ከቀረበው ጥሪ 90% ምላሽ እንዳገኘ ነው የሚገለጸው። የዘንድሮ እስካሁን ስንት ከመቶ ላይ ደርሷል? ከዛ አንጻር በመቶኛ ማወዳደር ከቻሉ ማለት ነው።
ይሄ ስናየው ምንድን ነው አጠቃላይ ለ7.8ቱ ምግብና ምግብ ነክ ላለው ነው 1.13 ቢሊዮን አሜሪካን ዶላር ነው የሚያስፈልገው። ከዛ ውስጥ እንግዲህ እስካሁን ባለው መንግስት ወደ 200 ሚሊዮን ዶላር የሚጠጋ ሀብት ነው አስተዋጽኦ ያደረገው። መንግስት በምልበት ሰዓት ፌዴራል መንግስት፣ ክልልን፣ የግል ባለ ሀብቱ ህብረተሰቡን ጨምሮ አንድ ላይ ማለት ነው። ኢትዮጵያ እንደ ሀገር ስንወስድ በለጋሾች ደረጃ 262 ሚሊዮን ዶላር ነው ቅድም ያልኩት። ስለዚህ ስንደምረው ወደ 462 አካባቢ ነው የሚመጣው። ስለዚህ እጅግ አነስተኛ ገንዘብ ነው ብለን የምንወስደው እንግዲህ ከ1.3 ቢሊዮን አኳያ
እስካሁን ማለት ነው።
እስካሁን 462 ማለት እጅግ አነስተኛ ገንዘብ ነው። ስለዚህ አምናውን ስናይ አምና የተሻለ ነው። የድርቁን ሁኔታ ስናይ በኢትዮጵያ ታሪክ ከ50 ዓመት ወደዚህ ታይቶ የማይታወቅ ነው። ሽፋኑም ትልቅ ነው። ሁለታ ደግሞ የኢትዮጵያ መንግስትም በዛን ሰዓት በተደጋጋሚ ፋይል እንደተደረገው 16.5 ቢሊዮን የኢትዮጵያ ብር ነው መድቦ የተንቀሳቀሰው። የዓለም አቀፍ ህብረተሰብም ቅድም አንተ እንደገለጽከው ከፍታ ገንዘብ ነው ያዋጣው። በዛ ምክንያት ታልፏል ነው። ትልቁ ችግር ምንድን ነው? የድርቁ ባህሪ ነው። አሁን ድሮ በሀገራችን ድርቅ ሲከሰት ተወሰኑ ማገገሚያ ዓመታት ነበሩ፣ ሁለተኛውን ድርቅ እስከምናስተናግድ ድረስ። አሁን ምንድን ነው በፈረንጆቹ ባክ ቱ ባክ የሚባለው ወይም በእኛ ከአመት አመት የምንለው አይነት ባህሪ ነው ያለው። በተለይ አን አርብቶ አደሩ ጋር ስንመጣ ድሮ በነበረው በድርቅ አመታት አንድ አመት ድርቅ ከሆነ 3-4 አመታት መሀል ላይ ዝናብ በበቂ ሁኔታ የሚገኝባቸው አመታት በመሆናቸው የእንስሳት ሀብቱ መልሶ የማገገም የተፈጥሮ ግጦሽ መልሶ የማገገም ሁኔታ ስላለ በቀላሉ ወደ ነባራዊ ሁኔታ የመመለስ ሁኔታዎች ነበሩ። አሁን ግን ስናይ በአንዳንድ ሀገራችን አካባቢዎች 2-3 ተከታታይ የዝናብ ወቅት መዛባት ነው ያለው። ያ ድርቁን የከፋ አድርጎታል። ያ እንግዲህ ለመንግስትም ሆነ ለአጋር አካላት ፈታኝ ነው እየሆነ የመጣው። ይሄ ነው አንዱ እንደ ማሳያ የሚወሰደው። ሁለተኛው ለምንድን ነው ከአምና ጋር ስናይ የቀዘቀዘ ከተባለ በዚህ አመት ነው እንግዲህ ትልቁ የችግር እንግዲህ በሰው ሰራሽም አሁን በርካታ ሀገሮች ወደ ፋሚን ወደ ቸነፈር መግባት ጥሩ ድርቅ ሳይሆን የሰው ሰራሽ ችግር ነው እንግዲህ የፖለቲካ አለመረጋጋት የፈጠረው ነው። የተወሰኑ ሀገሮች ደግሞ ስንመጣ የተፈጥሮ ነው ኢትዮጵያ ነው ጨምሮ ማለት ነው። ያ ስላለ ቅድሚያ ቸነፈር ያጋጠማቸው አገሮች ላይ ትኩረት ማድረጉ ክፋት የለውም።
ሶማሊያ ነው ለመሳሰሉ
ለምሳሌ ናይል ስቴትን የደቡብ ሱዳንን ስንወስድ የመንን ስንወስድ በቦኮ ሃራም ተጽዕኖ ተጎዳችሁን የሰሜን ምስራቅ ናይጄሪያን ስንወስድ ያው ቸነፈር ማለት ፋሚን ነው። አስፈላጊው ምላሽ ካልተሰጠ ሰው የሞትበት ሁኔታ ስላለ ያ ተገቢ ነው። የዝም ብሎ እርዳታ ስጡን አይነት አይደለም የኛ አቀራረብ ሳይሆን ኢትዮጵያ ያላት ሚና አለ። አሁን በአፍሪካ ቀንድ ሰላምና መረጋጋት እንዲፈጠር በተለይም በኢጋድ ደረጃ እያደረገችው ያለው ሚና አለ። አንድ ሁለተኛ፣ በአሁኑ ሰዓት ኢትዮጵያ 830,000 የጎረቤት ሀገር ስደተኞች ታስተናግዳለች። በአብዛኛው ከደቡብ ሱዳን
በአብዛኛው አሁን በድርቅ ከተመቱት ሀገራት ደቡብ ሱዳንና ሶማሊያ
እና ያ በመሆኑ የሰላምና መረጋጋት ሚናዋን እንድትቀጥል ከማድረግ አንጻር፣ ሁለተኛ አሁን በእጇ ላይ የሚገኙትን በድንበሯ ውስጥ የሚገኙትን 830,000 የጎረቤት ሀገር ስደተኞች ይዛ ከመቆየትና በቀጣይነትም አይታወቅም እዛ ሰላምና መረጋጋት እስካልተፈጠረ ድረስ ተጨማሪ ስደተኞች ሊመጡ ይችላሉ ወደኛ ከሌሎች ጎረቤት ሀገሮችም ጭምር ማለት ነው። ያ ስላለ እነዚህንም ጭም ይዞ ለመቆየት ተጨማሪ ለመቀበል የግዴታ ኢኮኖሚ እድገቷ ሊቀጥል ይገባል። ስለዚህ ልትደገፍ ይገባል ነው። ይሄ ካልተቻለ የልማት በጀቷን ወደ ሰብአዊ እርዳታ ልታዞር ትገደዳለች። የኛ መከራከሪያ ነጥቦቻችን ማሳመኛ ነጥቦች እነዚህ ናቸው እንጂ የግዴታ ልንረዳ ይገባል ምንልበት ከዚህ መነሻ ነው።
አቶ ምትኩ ካሳ የኤፍድሪ የአደጋ ስጋት ስራ አመራር ኮሚሽነር፣ በጣም አመሰግናለሁ ስለ ጊዜዎት።
እኔም አመሰግናለሁ።
እስክንድር ፍሬውን ለዘገባው እናመሰግናለን። ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። ሶማሊያ ዋና ከተማ ሞቃዲሾ ውስጥ ተስተናጋጅ በሚበዛባቸው 2 ምግብ ቤቶች ላይ ትላንት ምሽት በተፈጸመ ጥቃት ቢያንስ የ29 ሰው ሕይወት ጠፍቷል። በኢትዮጵያውያን ላይ የደረሰ ምንም ጉዳት እንደሌለ የውጭ ጉዳይ ሚኒስቴሯ አስታውቋል። ጥቃቱን የዩናይትድ ስቴትስ መንግሥት በብርቱ አውግዟል። ከተለያዩ ምንጮች የደረሱንን መረጃዎች ሰለሞን አባተ እንደሚከተለው አጠናቅሯል።
ቅዱስ ሮመዳን ታጣቂዎቹ የአመፃና የሁከት አድራጎቶቻቸውን ሁሉ የሚያጠናክሩበትና የሚያበዙበት ወቅት እንደሆነ ነው ከልምድ የሚታወቀው። የትናንት ምሽቱ የሞቃዲሾ ጥቃት ግን ከዚያ በፊት ከተፈጸሙት ሁሉ የከፋና የሰፋ ነበር ተብሏል። አልጨበጥ ያለ የሚባለው መሐድ ካራቴ የተባለ የሚጠራ የአልሻባብ መሪ የቡድኑ ታጣቂዎች በዚህ ረመዳን ጥቃታቸውን እንዲያጠናክሩ ጥሪ ያስተላለፈበት የድምፅ መልእክት ከወጣ ከጥቂት ሰዓታት በኋላ ነው። ከኬንያ ከኢትዮጵያና ከሶሪያ የፈለሱ ሠራተኞች ይበዙባቸዋል በተባሉት 2 የሞቃዲሾ መዝናኛና ምግብ ቤቶች ላይ የትናንቱ ጥቃት የተጣለው። የከትናንት በስቲያው እሁድ የሶማሊያ መንግሥትና የዩናይትድ ስቴትስ ኃይሎች ሳኮው በምትባለው የመካከለኛው ጁባ ክልል ከተማ አቅራቢያ ጥቃት ሰንዝረው የአልሻባብን ዋና የልምምድና የስምሪት አምባ በመቱበትና በደመሰሱ ጊዜ ይኸው የቡድኑ ምክትል አዛዥ ነው የሚባለው መሐድ ካራቴ የአሜሪካ ድሮን ኢላማ እንደነበር ተጠቁሟል። ትናንት ወጣ በተባለው ድምፁ ላይ አንድ ከሁለት ሳምንት በፊት ዳር ኤስ ሰላም በምትባል ቀበሌ ላይ አንድ የአሜሪካ ኮማንደር ወታደር የተገደለበትን ጥቃት አንስቷል። ያለፈውን እሁድ የሳኮው ድብደባ ግን አልጠቀሰም። ስለዚህ ካራቴ ከዚያ ጥቃት ተርፎ ይሆን ተበልቶ ለጊዜው አንዳች ማረጋገጫ አልተገኘም። ለማንኛውም ግን የምግብ፣ የስፓ፣ የመኝታ፣ ቢሊያርዶና ፑልን የመሳሰሉ መጫወቻዎችና የሺሻ አገልግሎት በሚሰጡት ፖሽ ትሪትስና ፒዛ ሃውስ በሚባሉት ሬስቶራንቶች ላይ አልሻባብ ጥቃቱን የፈጸመው ገላቸውን በገንዘብ የሚሸጡ ሴቶች ይሰሩባቸዋል በሚል ክስ ነው። ይሁን እንጂ ሞቃዲሾ የሚገኘው ሪፖርተራችን ይህን የአልሻባብን ክስ የሚያጠናክር መረጃ ከነጻ አካል ማግኘት አልቻለም። ዳናብ ወይም መብረቅ በሚል ስያሜ የሚጠሩት የሶማሊያ መንግሥት ጦር አባላት ሌሊቱን አካባቢውን ከበው በታጣቂዎቹ ተይዘው የነበሩትን ሕንፃዎች ሰብረው ለመግባት ወረራ ያካሄዱ ጊዜ የጥይት በረዶና የፍንዳታዎች ነውጥ በአካባቢው ወረደ ብሏል እንቅስቃሴውን ሁሉ በስፍራው ተገኝቶ ሲከታተል የነበረው የሞቃዲሾ ሪፖርተራችን። ለ11 ሰዓታት ከዘለቀው ትንቅንቅና ፍልሚያ በኋላ አካባቢው ሲጠራ የተነሱት ፎቶዎች በአንድ ክፍል ውስጥ መሬት ላይ የወዳደቁ የብዙ ሴቶችን አስከሬኖች ያሳያል። ከውጪው የተነሳ ሌላ ፎቶ ደግሞ የእነዚያን በእሳት ውስጥ የነበሩና ለመውጣት ያልታደሉ ለፍቶ አደሮችና በስደት መከራ ሲጥሩ የነበሩ ነፍሶች ቤተሰቦች ዋይታና መሪር ሐዘን ያሳያል። አንድ የሶማሊያ የጸጥታ ኃይሎች ቃል አቀባይ እንዳለው 18 ሲቪሎች ተገድለዋል፣ 7ቱ ሴቶች ናቸው። በሞቃዲሾ ሆዳን ወረዳ በሚገኙት የውጭ ሰዎችና ከውጭ ወደ ሀገራቸው የሚመላለሱ ሶማሊያውያን በብዛት በሚያዘወትሯቸው የምግብ ቤቶችና መዝናኛዎች ላይ መኪና ላይ የተጠመደ ፈንጂ አካባቢውን ንጦ ብዙ ውድመትና ጉዳት ካደረሰ በኋላ ቤቶቹን ሰብረው የገቡና ተኩስ የከፈቱ 6 የአልሻባብ ታጣቂዎችም በውጊያ ውስጥ ተገድለዋል። የሶማሊያ ልዩ ኃይሎች አባላት የሆኑ 5 ወታደሮችም ተገድለዋል። ታጣቂዎቹ በወረወሩት የእጅ ቦምብ 3 በስፍራው የነበሩ ወንዶች ተገድለዋል። ከሀገሩ ተሰዶ ከሆቴሎቹ በአንድ ውስጥ ምግብ አብሳይ የነበረ አንድ ሶሪያዊም ተገድሏል። የቆሰሉ 26 ሰዎች ወደ ሆስፒታሎች ተወስደዋል። ኢትዮጵያ ይህንን የሽብር ጥቃት እንደምታወግዝ የውጭ ጉዳይ ሚኒስቴሯ ቃል አቀባይ አቶ መለስ ዓለም ማምሻውን ነግረውኛል።
አመሰግናለሁ ሰለሞን። እንግዲህ የአልሸባብ አሸባሪ ኃይል ሞቃዲሾ ውስጥ በንጹሐን ዜጎች ላይ በፈጸመው ጥቃት 19 የሚሆኑ ሰዎች አሰቃቂ ሁኔታ ህይወታቸው አልፏል። 20 በላይ የሚሆኑ ደርሶባቸዋል፣
ጉዳት ደርሶባቸዋል።
ኢትዮጵያ በየትኛውም መንገድ ሆነ ቅርጽ የሚፈጸምን የአሸባሪነት ድርጊት አጥብቃ ታወግዛለች፣ ትኮንናለች፣ እናወግዘዋለን። ለሟቾቹ ቤተሰቦች፣ ለሶማሊያ መንግስት መጽናናትን እንመኛለን።
አቶ መለስ፣ በነገራችን ላይ ጥቃት በተፈጸመባቸው አካባቢዎች የመዝናኛ ስፍራዎች ላይ ከሚሰሩት ሰዎች መካከል አብዛኞቹ ኢትዮጵያውያን ናቸው የሚል መረጃ አለን። እንደውም ከተጠቃሚዎቹ መካከል እንደዚሁ ኢትዮጵያውያን ይገኙበታል። እስካሁን ድረስ ያላችሁ መረጃ አለ? በኢትዮጵያውያን ላይ የደረሰ ጉዳት አለ?
አቶ ሰለሞን፣ አሁን ከአንተ ጋር ከመነጋገሬ ከጥቂት ደቂቃ በፊት ሶማሊያ ሞቃዲሾ ከሚገኘው የፌዴሬ አምባሳደር ጀማል ጋር መነጋገር እድሉ ነበረኝ እና በዚህ ጥቃት ጉዳት የደረሰበት አንድም ኢትዮጵያዊ የለም። ይህን ያለ መረጃ
በህይወትም በአካልም ምንም ጉዳት የደረሰበት የለም ነው የሚሉኝ።
ህይወት ያጣም ጉዳት የደረሰበትም አንድም ኢትዮጵያዊ የለም።
በነገራችን ላይ ወደ ሞቃዲሾም ደውዬ አምባሳደር ጀማሉዲን ሙስጠፋን ለማነጋገር ሞክሬ ነበር። መኪና እየነዱ መሆናቸውንና ጥቂት ቆየት ብዬ እንድደውልላቸው ከነገሩኝ በኋላ መልሼ ደጋግሜ ብሞክርም አላገኘኋቸውም። ለነገሩ አምባሳደሩ ለምን ይሆን ራሳቸው ያሽከረክሩ የነበረው? ልጠይቃቸውም ሐሳብ ነበረኝ። ለማንኛውም ወደ ዘገባው ልመለስ። በተባለው ከጸና ከአዲስ አበባ የሰማሁት ዜና ለብዙ ኢትዮጵያውያን ቤተሰቦች በጎ እንደሚሆን እገምታለሁ። በሌላ በኩል ደግሞ ሞቃዲሾ የሚገኘው የዩናይትድ ስቴትስ ልዑክ ዛሬ ባወጣው መግለጫ እጅግ ኋላቀርና አረመኔያዊ ወይም ባርባሪክ ሲል የጠራውን አድራጎት ዋሽንግተን እጅግ በብርቱ እንደምታወግዝ አስታውቋል። ለተገደሉት ቤተሰቦችና ወዳጆች ሐዘኑን ገልጿል። የቆሰሉትም ፈጥነው እንዲድኑ ተመኝቷል። ረመዳን የመንፈሳዊ ንስሐና የበረታ ጥሞና ጊዜ መሆኑ ይህንን ጥቃት ይበልጥ የክፉዎች አድራጎት ያደርገዋል ብሏል መግለጫው። ዩናይትድ ስቴትስ ከሶማሊያ ሕዝብና መንግሥት ጋር ያላትን የማይታጠፍ አጋርነት እየገለጸች አልሻባብን ድል ለመንሳት ከሶማሊያ ባለሥልጣናትና ከጸጥታ ኃይሎቿ ጋር መሥራቷን ትቀጥላለች ሲል መግለጫው መልእክቱን ደምድሟል።
የሆዳን ወረዳ ፖሊስ አዛዥ ሻለቃ አብዲፈታህ በሽር አሊ ለቪኦኤ በሰጡት ቃል ሁከትና አመጹን ለመጨረሻ ጊዜ ጭጭ ያሰኙት የዳናብ ኃይሎች ሙሉን ሌሊት ከዘለቀው ሽብር በኋላ ጥቃት የከፈቱት ከማለዳው 12 ሰዓት ላይ እንደነበረ ተናግረዋል።
ከመጨረሻው የመጽሔት ትንታኔ ላይ ደርሰናል። በግጭትና በተፈጥሮ አደጋ በተጠመዱ የዓለም አካባቢዎች የሚኖሩ ሕፃናት ከማናቸውም ይበልጥ በሥራ ለመበዝበዝ፣ በሕገወጥ አዘዋዋሪዎች ወጥመድ ለመግባትና ለወሲባዊ ጥቃት ተጋላጭ መሆናቸውን ዓለም አቀፍ የሥራ ድርጅት አስገነዘበ። ድርጅቱ የልጆች በሥራ ብዝበዛ መቃወሚያ ዓለም አቀፍ ቀን ምክንያት በማድረግ ባወጣው መግለጫ መንግሥት እነዚህን የከፉ የልጆች በስራ መበዝበዝ አድራጎቶች እንዲወገዱ ተማጽኖ አቅርቧል። ሊሳ ሽላይን ከጄኔቫ ለቪኦኤ ያጠናከረችውን ዘገባ ቆንጅታዬ ታቀርበዋለች።
ዓለማችን ከምንጊዜውም የከበደ የህዝቦች ስደትና መፈናቀል ቀውስ ተደቅኖባታል። በአሁኑ ሰዓት ከ65 ሚሊዮን የሚበልጡ ሰዎች በጦርነት ወይም በመሳደድ ቀያቸውን ጥለው ሄደዋል። በቤተሰብና በማህበራዊ ስርዓት ምክንያት ቤታቸው፣ ትምህርት ቤታቸው እና ኑሯቸው ሲወድም በዋናነት ለብዝበዛ የሚጋለጡት ደግሞ ልጆች ናቸው። ዓለም አቀፍ የሰራተኛ ጉዳይ ድርጅት አይሎ ባወጣው ሪፖርት መሰረት በዓለም ዙሪያ በስራ የሚበዘበዙት ልጆች ቁጥር ወደ 160 ሚሊዮን እንደሚጠጋ ይገመታል። ከዚህ ውስጥ 85 ሚሊዮን እጅግ ለከፋ ብዝበዛ የተጋለጡ ናቸው። እነዚህኞቹ እንደ ማዕድን ቁፋሮ ወይም የእርሻ ስራ በመሳሰሉ ከባድ ስራዎች ከባርነት በማይተናነስ ሁኔታ ይለፋሉ። በጦርነት ወይም በወሲብ ንግድ ይጠቀሙባቸዋል። ይህ የህጻናት ብዝበዛ አፍሪካና እስያ ውስጥ ይበልጡን የተስፋፋ መሆኑን ነው ድርጅቱ የሚያስገነዝበው። የቀውሶችና የአስጊ ሁኔታዎች ክፍሉ ከፍተኛ የቴክኒካዊ ጉዳዮች ኃላፊ ኢንሳፍ ኒዛም ለቪኦኤ በሰጡት ቃል ልጆች በተለይ በግጭት በተጠመዱ የአፍሪካ አካባቢዎች ለብዝበዛ ተጋልጠዋል። ሶማሊያ፣ ደቡብ ሱዳን፣ ዲሞክራሲያዊት ኮንጎ ሪፑብሊክና ማዕከላዊ አፍሪካ ሪፑብሊክን በመሳሰሉ ሀገሮች የታጠቁ ኃይሎች ልጆችን ለተዋጊነት ይመለምላሉ ብለዋል ኒዛም።
You get a lot of displacement, children, families lose their livelihoods, their community networks are lost.
ልጆች በብዛት ይፈናቀላሉ። ቤተሰቦች ኑሯቸው፣ ቤት ንብረታቸው ይፈርሳል። ማህበረሰባዊ ትስስራቸው ይበጣጠሳል። ከየቀያቸው ይፈናቀላሉ። ድፍን ማህበረሰቦች በአንድ ሌት ለድህነት ይዳረጋሉ። የገቢ ምንጫቸውን ያጣሉ። ትምህርት ቤቶች በተፈጥሮ አደጋዎች ምክንያት ወይ ለጉዳት ይዳረጋሉ አሊያም ጨርሶ ይወድማሉ።
እስያና መካከለኛው ምስራቅ ግጭቶች ባሉባቸው አካባቢዎችም እንዲሁ ልጆች በተዋጊነት ይመለመላሉ። ለሌሎችም የተለያዩ የብዝበዛ ተግባራት ይጋለጣሉ። እንደ ፊሊፒንስና ሚያንማር በመሳሰሉ የእስያ አካባቢዎች ደግሞ ይበልጡን የተጋለጡ መሆናቸውን ነው የአይኤልኦ ባለስልጣን የሚያስገነዝቡት።
We also have seen certain armed groups using children for extreme types of violence like suicide.
ልጆችን ከዚህ ለሚብስም ጥፋት የሚመለምሉ የታጠቁ ቡድኖች አሉ። ለምሳሌ ለአጥፍቶ ጠፊ ቦምባ ፈንጂነት ወይም ደግሞ ለግዳጅ ሚስትነት ወይም ለወሲብ ባርነት። በልጆች ላይ የሚፈጸመው ጥቃት በአይነቱም እየበረከተ መጥቷል ማለት ነው።
የዓለም አቀፍ የሰራተኞች ጉዳይ ድርጅት ከፍተኛ ባለስልጣኑ ጨምረው ከተፈጥሮ አደጋዎች ይበልጥ ግጭቶች ፈጥነው የዓለምን ትኩረት እንደሚያገኙ አመልክተዋል። በተለይም እንደ ድርቅና የአየር ንብረት ለውጥን የመሳሰሉ ዝግ ብለው የሚከሰቱ አደጋዎችና ጎርፍን የመሳሰሉ የተፈጥሮ ክስተቶች በቶሎ ትኩረት እንደማይስቡ፣ ነገር ግን እነዚህም እንደ ጦርነት ሁሉ ልጆችን በቀላሉ ለብዝበዛ የሚያጋልጡ መሆናቸውን አሳስበዋል።
አድማጮች የምትከታተሉት በ19 በ22ና በ25 ሜትር ባንዶችና እንዲሁም በናይል ሳት ከዋሽንግተን ዲሲው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻው የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ለሰዓቱ ጥቂቱን እናሰማለን።
ጤና ጤና ይስጥልን የአሜሪካ ድምፅ ሬዲዮ አዘጋጅ። በዛሬው ዝግጅታችሁ ላይ የኢትዮጵያ የምግብ ጥርቅም እያለቀ ነው ብላችኋል። በባለፈው ዝግጅት አቶ ምትኩን ስታነጋግሩ ግን ኢትዮጵያ የምግብ ዋስትና አረጋግጣለች፣ የምግብ እጥረቱ የለም፣ ወደለየለት ድርቅም አይገባም የሚሉ ማለት። ስለዚህ የሁለቱ ሪፖርቶች ወጥነት ምንድን ነው? የምግብ ዋስትና ማረጋገጥ ማለት የሚለው ቃልስ ምንድን ነው? ከዚያ ነገር ስናየው ድርቅን ለፖለቲካ አግባብ ከቅስቀሳ ከሚጠቀሙት ጋር ዩኤስ እየሰራ አይደለም ወይ? አለሙ ነኝ ከአትላንታ።
ገብረየስስ ባላለሁኝ። ቪዎች እንደምን አላችሁ? በአሜሪካና ህዝቧ ፕሮግራማችሁ ዘ ፖም ናይት የሚባለውን አብራርታችሁልናል፣ ገጻችሁልናል። ሀገራችንም እኮ ቢሆን ድሮ ትምህርት ቤት በሚዘጋበት ጊዜ ወይ ልንለያይና ልንበታተን ዳግመኛ ለመምጣት ተስፋ ይኑረን ብለን ዘምረን ነበር የምንለያየው እንደነሱ ባናምር ባንደብቅም። ነገር ግን እዚህ የአበሻውን ሁኔታ ስንትንም መለከቱ 12ኛ ክፍል ፈተናን ጨረሱ ተብሎ ድዛለ ድግስ ተደግሶ በአንድ ከተማ ውስጥ 130 ምናምን ልጆች መረጡ በዛ ተገኙ ተብሎ ጦታችሁን ደግሞ በትሪው አድርጉት እየተባለ ህዝቡ ሲዋከብ በሚታየው እና እንደተመለከተ ፕሮግራም ብታደርጉ ጥሩ ነው ብዬ ነው የምገምተው። እዚህ አሜሪካ ውስጥ በእውነቱ አንዳንዶቹ ቅጥ የሌለው ዝግጅት ያዘጋጁ እመለከታለኝ። በእውነቱ በጣም ችግር የበዛበት በሀብተኞች የበዙበት ሀገር ያለን ሰዎች ነን። ይሄ ነገር አግባብ አይደል? ይልቁንስ ይህን የምናወጣውን ገንዘብ ልጆቻችን ለወደፊት ህይወታቸው የሚገነባ ነገር እንዲዘጋጁበት መስጠቱ ይሻላል ነው ብለው። አመሰግናለሁ።
አድማጮች፣ ገነቱ ነኝ ከናይሮቢ ያሉ አድማጭ ደግሞ በኢሜይል ያደረሱን አንድ አስተያየት አለ፣ አነበዋለሁ። የኢትዮጵያ መንግሥት ከተቃዋሚ ድርጅቶች ጋር ስለሚያደርገው ድርድር የዘገባችሁትን ሰምቼ አስተያየት ለመስጠት ነው ይላሉ። የሚገርመው ነገር የህወሓት ኢህአዴግን አጀንዳና ቋጠሮ ለመፍታትና ለመወሰን እውነት ሽፈራው ሽጉጤ አቅም አለው ሲሉ ይጠይቃሉ። ዝም ብለው ጊዜያቸውን ነው የሚጨርሱት። ስለ ሽብር ህጉ ይኸው በመጀመሪያዋ ሰዓት ተስፋ የሚያስቆርጥ ቃል ነው የተናገሩት። ያ ማለት እንስማችሁ እንጂ ምንም አንቀይርም፣ የምንቀይረው አንድም ነገር የለም ነው። ሌላው ደግሞ ለድርድር አሁን ያሉት ፓርቲዎች በቂ አይደሉም። የህዝብ እምነት ያላቸውን እንደ ፕሮፌሰር በየነ ጴጥሮስ፣ እንደ ፕሮፌሰር መረራ ጉዲና፣ እንደ በቀለ ገርባ ያሉ መሪዎች እያሉ ዋና ዋናዎቹን ከጠረጴዛው ዙሪያ አባሮ ለምዕራባውያን የማስመሰያ ጨዋታ ለማቅረብ የሚደረግ ነው የሚመስለው። እስኪ እነዚህን ፓርቲዎች አክብሮና የታሰሩትን ንጹሐን ያለምንም ቅድመ ሁኔታ እንደሚፈታና የህወሓትን የዘረኝነት ሰንሰለት እንደሚቆርጥ እናያለን። ዋናውና ቁልፉ ነጥብ ግን አቶ ሽፈራው ሽጉጤ ምንም አቅም ሆነ ጉልበት የሌለው መሆኑ ነው። ሰላም ቆዩ ብለዋል ገነቱ ከናይሮቢ። ለተሳትፏችሁ ሁላችሁንም እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉ። ስርጭታችንን በኢንተርኔት መከታተል የሚቀናችሁ አድማጮቻችን የድረገጽ አድራሻችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ነው። በእጅ ስልክ መከታተል ለምትችሉ ወይም ለምትመርጡ ደግሞ ሆርን ዶት ቪኦኤ ዶት ኤምኦቢአይን ተጠቀሙ። በፌስቡክና በትዊተርም ተከተሉ።
የስቱዲዮ ሰዓታችን አሁን በኢትዮጵያ አቆጣጠር 3 ሰዓት ከ30 ደቂቃ መሆኑን ያመለክታል። ወደ ሁለተኛው አጋማሽ ቅንብር ተሸጋግረናል። አስተናጋጆቻችሁ እኔ አዳነች ፍስሐዬና
ሰለሞን ክፍሌ ነን። ወደ ቀዳሚው ቅንብር እንለፍ። ባህልና ማህበረሰብ የዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት ዓመታዊ ክብረ በዓልና የነገ አቅጣጫዎቹ ይላል። የዩናይትድ ስቴትሱ የኢትዮጵያውያን ሽልማት ድርጅት ማኅበረ ግዩራን ዘረ ኢትዮጵያ ቆርቋሪዎችና የዛሬዎቹ ተረካቢዎች ለውይይቱ ተመልሰዋል። ድርጅቱ ከሕይወት በኋላ ያከበራቸውን በቅርቡ ከዚህ ዓለም በሞት የተለዩ አንዲት ኢትዮጵያዊት የሴቶች መብት ተሟጋች ጨምሮ ለማኅበረሰብ እድገትና መሻሻል ባበረከቱት የላቀ ልዩ አስተዋጽኦ የመረጣቸውን ሌሎች 7 ኢትዮጵያውያንና ኢትዮጵያውያን አሜሪካውያን የሸለመበትን ዓመታዊ ሥነ ሥርዓት ተንተርሶ የተካሄደውን ውይይት ቀዳሚ ምጥን ዝግጅት ባለፈው ሳምንት አሰምተን ነበር። ከዋሽንግተን ዲሲ ወጣ ብሎ የተከናወነውን ዓመታዊ ሥነ ሥርዓት የተከታተለው የባህልና ማኅበረሰብ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ከራዲዮ መጽሔት አጋሩ አዲሱ አበበ ጋር ነው እንግዶቹን ከአሜሪካ ድምፅ ስቱዲዮ ጋብዞ ያወያየው። የድርጅቱን ማደዳ ጅማሮንና ያለፉ 25 ዓመታት ጉዞውን መለስ ብሎ በመቃኘት ድርጅቱ ዛሬ በደረሰበትና ብሎም በነገ መንገድና አቅጣጫዎቹ ዙሪያ ትኩረት በማድረግ የጀመርነው ውይይት ተከታይ ቀጥሎ ይቀርባል። በቀደመው ውይይት እልባት ካደረግንበት እንነሳ።
ጤና ይስጥልኝ። ስለ እድሉ በጣም እናመሰግናለን። ቢኒያም ሙልጌታ ገብረወልድ እባላለሁ። በሲድ ውስጥ የህዝብ ግንኙነት ክፍል ኃላፊ ሆኜ ለመጀመሪያ ጊዜ እየሰራሁ እገኛለሁ።
አክሊሉ ደምሴ የማህበረ ግዩራን ዘረ ኢትዮጵያ መስራች ዋና ጸሐፊ ነኝ።
ጤና ይስጥልኝ። ይህን እድል ስለሰጠን ቪኦኤን እና ወንድሞቻችንን በቅድሚያ ላመሰግን እፈልጋለሁ። ስሜ ተስፋዬ ኃይሌ ይባላል። የሲድ ቦርድ አባል እንዲሁም ከመስራቾቹ አንዱ ነኝ።
ማሳያ የሆኑ በስራዎቻቸው ውስጥ የሚነገርላቸው ብዙዎች የሚያውቋቸውን የምታደርጉትን ያህል ወጣ ብላችሁ ደግሞ እንደ ጠቋሚዎቻችሁ እንደሚሆን ይገባኛል። አባ ከፍ ያለው ማሳያ ናቸው። በርቀትም በቦታም የሚሰሩትም ነገር የትልቅነቱን ያህል ላይታይ ይችላል። ቢኒያም፣ ለአንተና ለአጋሮች እዚህ ላልተገኙ አዲሶቹ መሪዎች የሚሆን ጥያቄ ነው። አሁን ካለውም የበለጠ ለማገልገል የበለጠ ለመስራት አዲስ ትኩስ አቅም ይዘን ተነስተናል እያላችሁ ነው እና ለመድረስ በምትፈልጉት ርቀት በሰው ስብጥርም በሙያም የማይገኙ የማናያቸው የጀግኖች ድሃ አይደለችም ብልሃል። እስኪ ንገረን፣ በአቅጣጫ የሚታዩ የሚፈነጥቅ ነገር አለ?
እንግዲህ አንድ ትልቅ ተስፋ የምንጥልበት ነገር ወደፊት፣ አሁን ዓለም በጣም የተቀራረበች ነው ያለችው። በርካታ የማህበራዊ የግንኙነት መስመሮች እንደ ፌስቡክ እና ሌሎች ሶሻል ሚዲያዎች አሉ። አሁን የቦታ ርቀት ማንንም ሰው አይገደብም። ስለዚህ ተሸላሚዎቻችን ከተለያየ ዘርፍ ከተለያየ ሙያ በርከት ያለ ደግሞ የህብረተሰብ ክፍል የሚሳተፍበት እንዲሆንና ወደፊት ራሱ ህብረተሰቡ እኛ የማስተባበሩን ስራ ብንሰራም ህብረተሰቡ ግን የራሱን ጀግኖች እየመረጠ አሁንም ሂደቱ ላይ አለ። መጨረሻ ላይ እኛ ጋር ስለሚመጣ ነው እንጂ ህብረተሰቡ ራሱ ሙሉ ለሙሉ ተማምኖበት የሚሰራው ስራ ለማድረግ ተስፋ ይታያል፣ አሁን ካለው የቴክኖሎጂ ሁኔታዎች አንጻር። ስለዚህ ጥሩ የሆነ ሁሉን አቀፍ
ማሳተፍ የሚችል እድል ተረጋግጧል፣
እንደሚከፈት ምንም ጥርጥር የለኝም።
መልካም። እዚህ ላይ አንድ ነገር መጨመር የምፈልገው ማህበረ ግዩራን ዘረ ኢትዮጵያ ወይም ሲድ የሚያከብረው ኢትዮጵያኖችን ብቻ አይደለም። ከዚህ በፊት የኮንግሬስማን ማይክ ሆንዳን አክብረናል፣ ሚኪ ሊላንድን አክብረናል፣ ክሪስቶፈር ስሚዝን አክብረናል፣ እንደዚሁም ሌሎች ኮንግሬስ ሰዎች አክብረናል። እና ለኢትዮጵያ ጥሩ ነገር ያደረጉና ለልጆቻችን እና ለአዋቂዎቹም ቢሆን ምሳሌ ይሆናሉ ብለን እነ ዶክተር ማይክል ለቨን፣ ፕሮፌሰር ፓንክረስትን እንደዚህ የመሳሰሉትን ሰዎች ሁሉ አድርገናል። እና በኢትዮጵያ ብቻ የተወሰነ አይደለም።
የኢትዮጵያ ጉዳይ የወሰደበት ቦታ እንሄዳለን የሚል ነው። የመድረኩ ውበት፣ የቁጥሩ ብዛት ምናልባት ከዚህ ቀደም ታይቶ የማይታወቅ ነው ማለት ይቻላል። ከእንግዶቻችሁ ማንነትም ጋር በመጠኑ መያያዙ አልቀረም። የመናን ጥያቄ የመድረኩ ላይ አስታውሳለሁ። እንዲሁም ደግሞ 25ኛ ዓመታችሁ ስለሆነ አብረዋችሁ የተጓዙ ብዙ ዓመት የዘለቁ ሰዎችም አሉበት። ምክንያቶቹ ብዙ ሊሆኑ ይችላሉ። ትዝብቶችንም ማምጣት ግድ ይላል። አዲሱ
ወጣቱ ነው ለተረካቢው ለቢኒያም አዲስ ጉልበት አዲስ ኃይል ነው። እርግጥ አራት ነጥቦች ነግሮናል፣ እንዴት ዝግጁ እንደሆኑ። ትምህርቱ ያግዛቸዋል፣ ህዝቡ ያግዛቸዋል፣ ልምዱ ያግዛቸዋል፣ የነበሩት አባላት አብረው ቆይቶ ያግዟቸዋል። ቢኒያም እዚህ ድርጅት ውስጥ ለመስራት ስትገባ ታውቀዋለህ፣ ሲድን ስለምታውቀው ነው የተመረጥከውና ምን አዲስ ነገር ይዤ እመጣለሁ ብለህ አስበሃል? ይሄ ለአንተ ብቻ የሚሆን ጥያቄ ነው። ከዚህ ቀደም ቶችን ነገር ቢያካትቱ እንዲህ ቢያደርጉ ብለህ ያልከውን ነገር እዛ ላይ ተግባራዊ ታደርጋለህ ወይም ደግሞ ምን አዲስ ራዕይ ይዘህ መጥተሃል?
በጣም ጥሩ ጥያቄ ነው። እውነቱን ለመናገር ሲድ ውስጥ እስከዛ ድረስ የተሰሩትን ነገር በአግባቡ ሲድ እንግዲህ የእንግሊዝኛ ፍቺውን ብንመለከት ዘር ከሚለው ጋር ላያይዘው እና ኢትዮ ዘር ስለሆነ በአግባቡ ተዘርቶ በቅሎ ረጅም ዛፍ ሆኖ ያገኘነው ድርጅት ነው ለእኛ። ስለዚህ ያንን ዛፍ ተንከባክቦ በመልካም ሁኔታ እስከዛሬ የተሰራውን ስራ ራሱ በመልካም እያስኬዱ ከቀጠሉ ያ ትልቅ ስኬት ነው፣ የመስራቾችን አላማ ተከትበን ከሄድን። ከዚህ ውጭ ግን እያንዳንዱ ትውልድ ደግሞ የራሱ የሆነ ራዕይ አለው። በሲድ ውስጥ ተቀምጠው እስካሁን ድረስ በልዩ ልዩ ምክንያት ተግባራዊ ያልሆኑ የስራ ዘርፎች ወይንም በመርህ ደረጃ የተቀመጡትን ሌሎች ተጨማሪ ነገሮች አብረን እያካተትን እንግዶችን ከማክበር ጎን ለጎን ህብረተሰቡ ጋር እጅ ለእጅ ተያይዘን አሁን ሲድ ከገነባው ስም አንጻር ብዙ ስራዎች ስለሚጠበቁ አንድ ሁለት ሶስት ብዬ ባልዘረዝራቸውም በጣም ከፍተኛ የሆነ ስራ እንደምንሰራ ወደፊት ኢትዮጵያም ውስጥ ተደራሽነት እንደሚኖረን ተስፋ አደርጋለሁ።
መልካም። አንዱም አንድ ነገር ልጨምርበት
በወጣቱ ጥያቄ አዛውንቱም ሊሰጠ
አዛውንቱም እነሱ የሚረዱን ብለን የምናስበው እስከ ዛሬ ድረስ ብዙ እናትና አባቶች የሚጠይቁን
እስከ ዛሬ ያከበራቸዋቸውን ሰዎች ተማሪዎች ከወንድሞቻቸው ጋር አንድ ላይ ተገናኝተው እነሱ ራሳቸው ደግሞ በእነሱ አካባቢ የሆነ ነገር ለምን አይፈጥሩም በሚለው ብዙ እናትና አባቶች እየቀረቡ ስለሚጠይቁን አሁን የኒውስ ሚዲያውም ሶሻል ሚዲያው ከኛ ይበልጥ እነሱ ስለሚያውቁት ያንን ደግሞ በአስቀዳሚነት የሚጀምሩ ይመስለኛል።
አቶ ተስፋዬ?
አዎ፣ በጥያቄ ላይ ልጨምር የምፈልገው ነገር አለ። ምን ራይ ይዘህ መጥተሃል ብለሃል? ምን ራይ ይዘው መጥተዋል? አዎ፣ በእኔ አመለካከት ምክንያቱም እነዚህ ወጣት ልጆች ያስገባናቸው ሙሉ ኃላፊነትን የተረከቡበት ጊዜ አሁን ነው። በቦርድ ኃላፊነት ከገቡም በኋላ በእውነት ይዘው የመጡት የመሳተፍ የኦርጋናይዜሽን ስኪላቸው ለእኛ በጣም ነው ያስደሰተን። በእውነት እነሱን መርጠን እንዲያገለግሉን እንዲሳተፉ በምናደርግበት ሰዓት የተሰጡትን አሳይመንት ኃላፊነት ከሚገባ በላይ አድርገው ስላቀረቡልን በዚህ ባለውበት ሁኔታ በጣም አድርጌ ላመሰግናቸው ፈልጋለሁ። እኛ እንደ አባትም እንደ ወንድም ሆነን ነው ያለ ነው፣ ግን እነሱ ባደረጉት ነገር በጣም እንደኮራንባቸው ደጋፊዎቻችንም ሚዲያውም እንዲያውቁልን ይፈልጋለሁ።
ገርም ነው። ምናልባት ይሄ ከዚህም ከወጣችሁ በኋላ የሚቀጥል ሀሳብ ሊሆን ይችላል። የቀጣይ አቅጣጫዎችን እያወራን ነው። እስካሁን እጃችሁ ያሉ ጥሩ ጥሩ ሀሳቦች የገቡ ያሰባችሁባቸው ይኖራሉ? ሌላም ሊመጣ ይችላል። እንዳላችሁት ክፍት አድርጋችሁ ብዙውን እስከምትቀበሉ ድረስ ብዙ ጥሩ ጥሩ ሀሳቦች ይመጣሉ። የሀሳብ ጥሩነት ታዲያ ወደ ተግባር እስከሚውል ያለው መንገድ ከባድ ነው እና ያንን መልክ ማስያዝ ጨምሮ ወደፊት አቅጣጫ ላይ የሚሰሩ አዳዲስ እቅዶች በመጡ ቁጥር እነሱን ወደሚፈለገው መውሰድ አሁን ካላችሁ አቅም በላይ የሚጠይቅ ይመስላል። ሁለት ነገሮችን ላንሳ። በአዋቂዎቹ ጎራ ከመቶ በላይ ሰዎችን ሲድ በ25 ዓመት ጉዞ ለውቅና አብቅቷል። ከ90 በላይ ወጣቶችን ለውቅናና ለክብር አብቅቷል። ምናልባት የቀደሙ መቶዎች ኃላፊነታቸውን ተወጥተዋል እንል እንችላለን። እነኚህ ግን ሌላ ኃላፊነት እንዲረከቡ የሚያደርግ ነው። ብዙ የሚጠበቅባቸው ሁኔታ አለ። እነሱን ጨምሮ ሌላ ኃይል መጠቀም የሚያስችል ሁኔታ ሲድ በጣም አድጓል የሚል ነው ስሜቱ። እና ከአቅሙ በላይ መስራት ይችላል ወይ? ለዚህ መድረክ አሁን የምትመልሱትም ኋላም በስራችሁ የምትመልሱልንም ሊሆን ይችላል። ብንያም ከአንተ ብንጀምር።
ልክ ነው፣ ተገቢ ጥያቄ ነው። አሁን ከደረሰበት ደረጃ አንጻር ማንኛውም ድርጅት ይጠነሰሳል፣ ያድጋል፣ ይጎለብታል። ስለዚህ ከኋላው ጠንከር ያለ ድጋፍ ያለው እንደ ሲድ አይነት ድርጅት ወደፊት የማይራመድበት ምንም ምክንያት የለም። አባላቱን ጨምሮ፣ በጎ ፈቃደኞችን ጨምሮ፣ እንዲሁም ደግሞ በቦርድ አባልነት የሚመጡትን ጨምሮ ወደፊት ልዩ ልዩ የሆነ ለማህበረሰባችን ለሀገራችን ጠቃሚ የሆኑ ስራዎችን ለመስራት በፖሊሲ ደረጃ እየተቀረጸ ወደ ፕሮግራም እየተነደፈ የማይሄድበት ምንም ምክንያት የለም። በመካከላችንም እውነቱን ለመናገር ከወጣቶቹም እስከ አሜሪካ ኮንግረስ ድረስ ስራን የሚያስተባብሩ የህግ ባለሙያዎች፣ የህክምና ባለሙያዎች፣ ልዩ ልዩ ባለሙያዎች ያሉበት ስለሆነ ያንን ጥሬ ሀሳቡን ወደ ዝርዝር ፖሊሲ፣ ከፖሊሲ ደግሞ ወደ ፕሮግራሞች እየወረዱ ህብረተሰቡን እያሳተፍን ለሀገራችን ጠቃሚ ስራ እንደምንሰራ ከወዲሁ ራዕይ እና ተስፋ ይታየኛል።
አሁን ደግሞ ወደ
አድማጮች፣ ለማህበረሰብ እድገትና መሻሻል ባበረከቱት የላቀ ልዩ አስተዋጽኦ ለክብርና ለእውቅና የበቁትን የዘንድሮ ተሸላሚዎች ጨምሮ ቀሪውን ውይይቶቻችንን በተከታታይ የምናቀርብ መሆኑን ከወዲሁ ለመግለጽ እንወዳለን። እንግዶቻችንን የዩናይትድ ስቴትሱን የኢትዮጵያውያን የሽልማት ድርጅት ቆርቋሪዎች ሁለቱን አቶ አክሊሉ ደምሴንና አቶ ተስፋዬ ኃይሌን እንዲሁም ከዛሬዎቹ ተረካቢዎች አንዱ የሆነውን አቶ ቢንያም ሙሉጌታን ለጊዜያቸው እናመሰግናለን።
አሁን ደግሞ ሁለተኛውን ቅንብር እናቀርባለን። በዋሽንግተን ዲሲ በሚገኝ የሙስሊም ማህበረሰብ ተቋም ከተለያዩ የዓለም ክፍል የተሰባሰቡ የሃይማኖት ተከታዮች የረመዳን ጾም አብሮነት በጸሎት እያሳለፉ ነው። ሄኖክ ሰማእግዜር በዚህ ስፍራ ተገኝቶ ዘገባ አጠናቅሯል። ቀጥሎ ይቀርባል።
አልሃኩሙ ተካቱር ሐታ ዙርቱሙ ልመቃቢር ከላ ሰውፈ ተዕለሙን።
ረመዳን ከሪም። ዛሬ የምንገኘው የፈርስት ሂጅራ የሙስሊም ማህበረሰብ ተቋም ነው። እዚህ ጾም የሚፈቱበት ሰዓት ነው። ከየትኛውም የአፍሪካ አካባቢዎች፣ ከየትኛውም የዓለም አካባቢዎች ሙስሊሞች ተሰባስበው ጾም የሚፈቱበት የአብሮነትና የአንድነት ሰዓታቸው ነው። ጸሎታቸውን ያደርጋሉ። አብረናቸው እንቆያለን። አብራችሁን እንድትቆዩ እንጋብዛለን። እናመሰግናለን። አሁን ሰዎች እየገቡ ነው የሚገኙት ወደ መስጊዱ። አብረናችሁ እንቆያለን።
አላሁ አክበር።
ቢስሚላህ ራህማን ራሂም። ስሜ ሼክ ኻሊድ መሐመድ ዑመር ባላለው በዚህ በፈርስት ሂጅራ ፋውንዴሽን ዋሽንግተን ዲሲ በሚገኘው በዚህ ባለሁበት መስጊድ ውስጥ ኢማም ነኝ። እንግዲህ መስጊዳችን በኢትዮጵያ ሙስሊሞች ኮሚኒቲ የተቋቋመን ቢሆን ሙስሊሞች በአጠቃላይ ከአጠቃላይ ሀገር በተለይ አፍሪካውኖች በብዛት የሚመጡበት መስጊድ ነው። የተለያዩ ሀገር ምእመናን እዚህ መስጊድ ተጠቃሚዎች ናቸው። ሰርቪሳችን ማንንም አይለይም፣ ሁሉም ይመጣሉ። በተለይ በዚህ በረመዳን እንደምታዩት ሙሉ ረመዳን 30 ቀኑን ጾም እዚሁ በጋራ ነው የምናፈጥረው። በአብዛኛው የኢትዮጵያ ኮሚኒቲዎች አሉ። ሁለተኛ ደረጃ ላይ ያለው የአፍሪካን አሜሪካን ናቸው። ከዛ ሱዳኖች አሉ፣ ኤርትራዎች አሉ፣ ሶማሌዎች አሉ፣ ማሊ አለ፣ ሴኔጋል አለ፣ ናይጄሪያ አለ፣ ከጋናም አሉ። ሌሎችም የአፍሪካ ሀገሮች የአፍሪካዎችን ብቻ ነው የጠቀስኩት። እንግዲህ አልጄሪያም አለ። ከኤዥያም የመጡ የኤዥያዎቹ አሉ፣ ከአረብም አለ፣ እንደዚሁም ደግሞ ከባንግላዴሽም የመጡ ሰዎች አሉ። ብዙ ናቸው እንግዲህ መስጊዱ በአጠቃላይ ከፓኪስታንም አለ፣ ብዙ ናቸው።
ማይ ኔም ኢዝ ማይና ተኒሙ ሰሊሱ አም ፍሮም ካሜሩን።
ማይና ታኒሙ ሳሊሱ እባላለሁ። ከካሜሩን ነው የመጣሁት። ወደ አሜሪካ ከመጣሁም 8 ወር ሆኖኛል።
Like you can see, being a Muslim, it is very easy to integrate.
Muslim በመሆኔ ቶሎ ማህበረሰቡን እንድቀላቀል ረድቶኛል። የመስጊዱን ምልክት አየሁ፣ እዚያ መጣሁ። ይኸው አብሬ ከማህበረሰቡ ጋር ሳፈጥር ቆየት ብያለሁ።
Islam is based on sharing. And the month of Ramadan is a peak period where every Muslim...
እስልምና መጋራትና መተጋገዝ ያለበት ሃይማኖት ነው። የረመዳን ወቅት ደግሞ ይህን መደጋገፍ ይጨምረዋል። አብረን እንጸልያለን፣ አብረን ጾም እንፈታለን።
My name is Daoud Sharif. I am originally from Boston, Massachusetts.
Je suis mon nom c'est Aziz Rabachi. Je viens d'Algérie.
አዚዝ ራባጂ ይባላለሁ። ከአልጄሪያ ነው የመጣሁት። እዚህ ለሰላሳ ዓመታት ኖሬያለሁ።
Moi je m'appelle Modou Naki Sow. Je suis d'origine mauritanienne.
መውዱ ናኪሶ እባላለሁ። የመጣሁት ከሞሪታንያ ነው።
My name is Ibrahim Ayman Abdul Latif Ibn Sharif. I was born in Boston, then moved to Georgia, then moved to DC.
Ibrahim Ibn Abdul Latif Sharif እባላለሁ። Boston ተወልጄ ከዚያ በጆርጂያ አደኩኝ። አሁን DC ኖራለሁ። 14 ዓመቴ ነው።
My dad teaches me a lot of history. I watch a lot of documentaries about history. I love history. And I think it is important for youth to know their past, their history.
አባቴ ታሪክ ያስተምረኛል። ታሪካዊ የጥናት ፊልሞችን እከታተላለሁ። ታሪክ በጣም ወዳለሁ። ወጣቶች ታሪካቸውን ማወቅ አለባቸው ብዬ አስባለሁ። የመጡበትን ታሪካቸውን አሁን እነሱን እንዲሆኑ ያደረጋቸው ሁኔታዎች ማወቅ አለባቸው ላለሁ።
በተለይ በዚህ በአሜሪካ ውስጥ ከሁሉም ዓለም የመጣ ሙስሊም በመሆኑ የአሜሪካ መስጊዶች ከሌሎች በየሀገሩ ከሚገኙት መሳጅዶች የሚለዩት በዚህ ነው። ደስ የሚለው ዳይቨርስ ናቸው።
ደስ የሚለኝ ከሌሎች ሙስሊሞች ጋር አብሬ በመስገድ እና ጸሎት በማድረጌ በጣም ደስተኛ ነኝ።
አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እኛ እዚህ የመጣ ነው ያው አፍጥር ልናፈጥርም ነው። እዚህ ከ200 ሰዎች በላይ እዚህ ያፈጥራሉ። ትልቅ መስጊድ ነው። ቆያን እዚህ ተጀመርን። ብዙ ጀማዓዎች አሉ፣ ወንዶችም አሉ፣ ሴቶችም አሉ። እዚህ እናፈጥራለን፣ ተሰብስበን እንሰራለን። ለአፍጥር ሾርባ እንሰራለን፣ ምግብ ይመጣል። ሁላችንም ተሰብስበን እዚህ በጀማዓ እናፈጥራለን። እንግዶችም ሲመጡ አዲስም ይመጡ ሰዎች ካሉ አንድ ላይ ተሰብስበን እዚህ እናፈጥራለን ሁላችን።
ثم كلا سوف تعلمون.
ስሜ አብዱ ሰመድ ጣላህ ይባላል። ለአራት ዓመታት እዚህ ነው ያለሁት። መጀመሪያ ከዛ ስንነሳ እስልምና እንደተውን ነገር ነበር የቆጠር ነው። ምክንያቱም አሜሪካ እስልምና አለ የሚለው አናስበው። እዛ ግን ስንመጣ ውስጡ ስንገባ እጅግ ደስ የሚል ከማንኛውም ሀገር የበለጠ ሃይማኖት የምታራምድበት ሀገር ነው። በነጻነት ማለት ነው።
አላሁ አክበር።
የተፈጥሮ አካባቢ ሳይንስና ሕይወት ቀጣዩና የመጨረሻው መደበኛ ቅንብር ነው። የፕሮግራሙ አዘጋጅና አቅራቢ ሰሎሞን አባተ።
የፓሪስ የአየር ንብረት ስምምነት የሰሞኑ ትልቅ የዓለም ጉዳይ ነው። የሚስተር ዶናልድ ትራምፕ የሀገራቸውን ፊርማ ከስምምነቱ መዝገብ ለመፋቅ የመወሰናቸው ነገር ዓለምን ንጧል። አሜሪካን ራሷንም እንዲሁ። ምንም እንኳ ፕሬዚደንት ትራምፕ ከስምምነቱ ለመውጣት ቢወስኑም ቁጥራቸው እጅግ የበዛ የዩናይትድ ስቴትስ ከተሞችና ንግዶች ከስምምነቱ ጋር ተጣብቀው እንደሚቀጥሉና የስምምነቱን አንቀጾችም እንደሚያከብሩ እያስታወቁ ናቸው። የቀደሙት ፕሬዚደንት ኦባማ ደንግገውት የነበረውን የዩናይትድ ስቴትስን የበካይ ጋዞች ልቀት መጠን በኢትዮጵያ የዘመን አቆጣጠር በ1997 ዓ ም ከነበረበት መጠን ከ26 እስከ 28 ከመቶ የመቀነስ ሐሳብ እንደሚከተሉና ተግባራዊ ለማድረግ እንደሚሰሩ አስታውቀዋል። ከተሞቹና ተቋማቱ ወይም ፋብሪካዎቹ ወይም የንግድ ድርጅቶቹ ይህ ግብ የታሰበው ለመጪዎቹ 8 ዓመታት ነው። በአውሮፓውያኑ የዘመን አቆጣጠር እስከ 2025 ዓመተ ምህረት ማለት ነው። በተሽከርካሪዎች የተጨናነቀችው ካሊፎርኒያ በዩናይትድ ስቴትስ እጅግ ብርቱ ነው የሚባል የተፈጥሮ አካባቢ ጥበቃ ሕጎች ያሏት ግዛት ነች። የንጹህ ቴክኖሎጂው ዘርፍ እያበበባት ነው። የካሊፎርኒያ የአካባቢ ጥበቃ ጥብቅ ፖሊሲዎች ምጣኔ ሀብቱን ለማጠናከር አስተዋጽኦ እያበረከቱ መሆናቸውን የዩኒቨርሲቲ ኦፍ ካሊፎርኒያ ሎስ አንጀለስ ባልደረባዋ ካራ ሆሮዊትስ ይናገራሉ። እንደ እውነቱ ከሆነ ይላሉ ሆሮዊትስ፣ በዚህ ጥብቅ የአካባቢ ፖሊሲዋ ከሌሎች ብዙ ግዛቶች በተሻለ ሁኔታ ነው የካሊፎርኒያ ምጣኔ ሀብት እየተመነደገ ያለው። ካሊፎርኒያ የፕሬዚደንት ትራምፕን ከፓሪስ ስምምነት የመውጣት ውሳኔ አውግዘው እነርሱ ግን ከስምምነቱ ጋር መጣበቃቸውን እንደሚቀጥሉ ካሳወቁ የዩናይትድ ስቴትስ ግዛቶች ከተሞች ከፍተኛ የምርምርና የትምህርት ተቋማትና ንግዶች አንዷ ነች። የኒውዮርክ የቀድሞ ከንቲባ ማይክል ብሉምበርግ የወጡት እኮ ትራምፕ ራሳቸው ብቻ ናቸው የሚል መልእክት ያለው ንግግር አድርገዋል። ስለ አሜሪካ ሕዝብ ትራምፕ ሊወስኑ አይችሉምም ብለዋል።
The fact of the matter is Americans don't need Washington to meet our
የአሜሪካ መንግስት ከስምምነቱ ሊወጣ ይችላል። የአሜሪካ ህዝብ ግን ከስምምነቱ ጋር ይቀጥላል። ግቦቻችንንም እንመታለን ብለዋል ብሉምበርግ። ፕሬዚደንት ትራምፕ ከፓሪስ ስምምነት መውጣታቸውን ባሳወቁ በጥቂት ቀናት ውስጥ ምላሽ የሰጡት የካሊፎርኒያው ገዢ ጄሪ ብራውን ለሮይተርስ ዜና ወኪል ሲናገሩ የካሊፎርኒያ ገዢ ከቻይና ፕሬዚደንት ጋር ተገናኝቶ ከጊዜያችን እጅግ ፈታኝ ከሆኑ አንዱ በሆነው የአየር ንብረት ጉዳይ ላይ መነጋገሩና የኢነርጂ ሽግግርን እንዲገፋ ለማድረግ መውሰድ ባለባቸው እርምጃዎች ላይ ቁርጠኝነቱን ማረጋገጡ እጅግ ትልቅ ክስተት ነው ብለዋል። የትራምፕ አስተዳደር ከፓሪስ የአየር ንብረት ስምምነት ለመውጣት መወሰኑን ተከትሎ የተነሳው ሰፊና የተጠበቀ ዓለም አቀፍና አሜሪካ አቀፍ ንግግር እንደቀጠለ ነው።
አድማጮች፣ ስርጭታችንን ለማጠናቀቅ የቀሩን ጥቂት ደቂቃዎች ብቻ ናቸው። ለሙዚቃ ጊዜ ያላችሁ ትላለች ፕሮዲውሰራችን ብርሃን ኃይሉ። የቴዲ አፍሮን ማራኬ መርጠናል። በዚሁ እንሰናበት። ያስተናገድናችሁ ሰለሞን ክፍሌና
አዳነች ፍስሐየንን። ነገ አርብ ከምሽቱ 3 ሰዓት ላይ ከልዩ ፕሮግራማችን ጋር እንመለሳለን። አሁን ከዚህ በሙዚቃ እንሰናበትና ትግርኛ ይቀጥላል።
Semana ካሶላው ገብቼ እኔ አልተኛም ብታይ በናፍቆትሽም ባ የራስ አልጋዬ ካላንቺ አቅቶኛል ማደር ለብቻዬ ማራኪዬ ማራኪዬ አንቺን ፍቅዳ መልሽም ከኔ ላይ ነው ሌት ቀንም ብታይ ማራኪዬ ማራኪዬ አንቺን ፍቅዳ መልሽም ከኔ ላይ ነው ሌት ቀንም ብታይ ማርቆም የቆደለው ካርባ ስንት ሆነ ታይ ካላንቻን ሞላለ እርጅማራኪ ማርማሪላ ሁላፍ የሲበራሽ ማርማሪላ እያቆላመጠ ማርማሪላ አይኖር ያላንቺ ማርማሪላ እድሜ የጣፈት መች ጠገብኩሽና
ቴዲ አፍሮን ለሙዚቃው እናመሰግናለን። ነገ አርብ አፍሪካ በጋዜጦች እሰጥ አገባ ቅንብሮች አሉ። ቅዳሜ የጥያቄው መልስ ክፍል ሁለት እንዲሁም የሙዚቃ ቃና መኖራቸውን እናስታውሳለን። እሁድ ራዲዮ መጽሔት ተዘጋጅቷል። መልካም የሳምንቱ ማብቂያ ቀናት እንመኛለን። ደህና ደሩ። I'm
I'm chillin' baby, 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 I'm chillin' ba